የመግደል ብቃት ስላለው በህይወት የመኖራችን ጌታን እየመሰልን ለመኖር መቻላችን ሲፈተሽ የእሱ የጸጋው ሙላት ልክና የችሎታው ብዛት እንደሆነ በሁላችንም ዘንድ የታወቀ ነው። ለዚህ ነው ደጋግሜ ኢየሱስ ክርስቶስ ለዘላለም ጌታ ነው። በሰማይ ቢሆን በምድር ከምድር በታች በጥልቅና በባህሮች ቢሆን ለዘላለም እሱ ብቻ ጌታ ነው እያልኩ ያለሁት። ስሙ ለዘላለም ይባረክ። ድንገት መሀል ላይ ቢያስነጥሰኝ እያገለገልኩ አትቀየሙ፣ ጉንፋኔ ሳይሻለኝ ነው ማገለግላችሁ። ዛሬ የምንመለከተው ክፍል ቤተ መቅደስ በሚል ርዕስ ይሆናል። እግዚአብሔር እንደረዳን ይህንን ክፍል እንመለከታለን። ከዚያ በፊት ግን ትንሽ መጣጥፍ ነገር አለችኝ፣ እሷን ላንብብላችሁ ለእኔም ጭምር ማለቴ ነው። እኔንም ስለሚመለከተኝ ግጥም ብጤ ነገር ስለሆነች እስቲ እቺን እንስማና ወደ መልእክቴ እሄዳለሁ። እሰራ እሰራና ደግሞም እሰራና እንደምፈልገው ገንዘብ አገኝና ለዘመድ አዝማዶቼም አገር ቤት ልክና እሰራ እሰራና ኦቨርታይም አገኝና እሰራ እሰራና ደግሞም እሰራና የሚያስፈልገኝን ሁሉ እገዛና ገንዘብ እንደ ልቤ ሰርቼ አገኝና አንቱ የተባልኩኝ ትልቅ ሰው ሆንና ልጆች አሳድጌ ከማዕረግ አድርሼ ምልከታዬ ጠፍቶኝ ደግሞም ተመልሼ ደግሞም እሰራና በስጋዬ ጠግቤ ሚዛን አሳፍቼ በነፍሴ ተርቤ ስንከለከል ኖሬ ያለ ረፍት ደክሜ ጥፋት ላይ ጨምሬ ደግሜ ሰው ሁሉ እያየኝ ነገሬ ሲከስም የካብኩት የእንባይ ኳብ ከፊት ስደረመስ ቀለል ቀለል አርጎኝ እጄ ባዶ ሲቀር ያ የገንዘብ ናዳ የህይወቴ ቀመር አንቱ የተባልኩበት ያ የዝናው ክብር ከቶ እኔ ሳልኖረው መሞቴ ነው ለካ ጉዳዩ ሲመዘን በሚዛን ሲለካ ለጥሞና ጊዜ ከቶ ከየት አግኝቼ በረሃቡ ጠኔ ነፍሴን አሳስቼ በአኗኗር ዘይቤ ሚዛን አዛብቼ ነፍሴን እየበደልኩ ለስጋ አድልቼ ማለዳ በጠዋት ስጣደፍ ለስራ ማታም ለኦቨርታይም ስሰራ በማገኘው ገንዘብ ነፍስ የማድን መስሎኝ አይሰራም መገሌ ሰነፍ ነው እያስባለኝ ሸርተት እንዳልኩ ሳላውቅ ነገሩ ሳይገባኝ ቀን ሊመሽ ሲቸኩል ዘመን ሊጠቀለል ታሪክ ሊደመደም ነገር በቃ ሊባል እኔ አላወቅኩኝ ማርጀት መሸበቴን ሰው ነግሮኝ አልገባኝ በአናት ጥጥ ማብቀሌን ነፍሴን ብትነግረኝ ተው ባክህ ስትለኝ እባክህን አብላኝ በጠኔ አትግደለኝ ለስጋ አድልተህ ተው እኔን አትበድለኝ ለእኔም ጊዜ ስጠኝ ከእግዚአብሔር ቃል መግበኝ ብላ ስትወተውት በውስጤ እየከሳች ልትጠፋ ደርሳ እንዲህ እየሳሳች ታዲያ እኔ ምን ላርግሽ ቢዚ ነኝ ጊዜ የለኝ እሁድ የሰማሽው ይበቃሻል ተይ እሰራ እሰራና ደግሞም ባክንና መኪና ገዝቼ ቤት እሰራና የምን ጥሞና ነው እዳ ተሰፍቄ ቀን ከሌት ሰርቼ በነፍሴ አልቄ ወይ ጥሞናቴ እኔን ያርገኝ እሱን መች ጊዜ ተገኝቶ ጸሎት የቃል ጥናት ብዬ እያሰላሰልኩ ወዳጄን ሳገኘው ኧረ ይቺ ማናት ጥሞና ጥሞና ምትለው ቃል አንብብ ጸልይ ነው ሁሌ የምታወራው ይሄኔ ማናያት እሷን መታረገው ብታረገውም ደግሞ እስክትረጋጋ ነው ኧረ ዝም በላት ውሸት ነው ውሸት ነው የየቀን ጥሞና እንዴት ነው የሚቻለው ነገርኩ ወዳጄ እሷን መታረቀው አገሩን ስትለምደው ስራ ስትገባ የአገሩን ገንዘብ በኦቨርታይም ስባ ማስገባት ስትጀምር እሷም ምንዋም አይቀመስ እኛም ያኔ ድሮ እንዲያርጎን ነበር ብዬ ከዘፈን ስጠቅስ ወዳጄም ተስማምቶኝ አንገት ሲነቀንቅ አማ አረጋትና ነገራችን ሲያልቅ ድንገት ሳላስበው መለከት ሲነፋ የዘላለም ጌታ የዘመናት ተስፋ ሲገለጥ በክብር ዋጋ በእጁ ይዞ ለእያንዳንዱ እንደ ስራው እንዲከፈላዞ ሁሉም በየተራው ስራውን ሲያስመስል በፊቱ አሳልፎ በእሳት ሲያስፈትን እኔም በጣ ክፍሌ ቆሜ ስጠባበቅ ያልፍልኝ ይሁን ብዬ እጅግ ስጨናነቅ ከኔ ቀደም ያለው ጋሻ አገልጋይን አየሁት። እሱም ተሰልፎ ተራውን ሲጠብቅ ድንገት ስሙ ተጠርቶ ስራውን ሲያሳልፍ ነዶ ሲከስም አየሁ ምግባሩ እንደ ጧፍ። ያለ ስራ ዋጋ ነፍሱ በእሳት ድና ራሱን አገልግሎ መክሰር አለ ለካ። የሱ እንዴ ተቃጥሎ የኔማ ምን መላለው ገና ከሩቁ ነው ተቃጥሎ የሚያልቀው። የሱስ አመድ አለው የኔ አመድም አይኖረው ብዬ እያሰላሰልኩ ድንገት ስሜ ተጠራ። ስራህን አሳልፍ ግባልኝ በተራ ስራዬ እሳት ሲያይ የሳር ክምር ኖሯል ገና በወላፈኑ ጭሶ ረዶ አልቋል። ትዝ ስለኝ ያኔ ነፍሴ ስትወተውት የጥሞና ጊዜ ስጠኝ ብላ ስትቃትት ለስጋ አድልተህ በጠና ትግደለኝ እኔንም ከእግዚአብሔር ቃል መግበኝ ስትለኝ ቀን ሳለ ይህንን መቼ አሰብኩኝ ያኔ አሁን ብጨናነቅ ምን ሊረባኝ ለኔ ብዬ ብንን ስል ነገሩ ህልም ነው። እረ ሰዎች ተዉ እንንቃ ካሁኑ እጅግ ቀርቧልና ማብቂያ የዘመኑ። እረ ሰዎች ተዉ እንንቃ ካሁኑ እጅግ ቀርቧልና ማብቂያ የዘመኑ። የሰማይ አምላክ እግዚአብሔር ይባርከን። እንዲሁ እግዚአብሔር ወደ ልቤ ያመጣውን ነገር በተለይም ብዙ በመስራት ብዙ በማግኘት ብዙ በመክበር በመጠን ኑሩ ጸልዩም የተባለውን ቃል እንዳንዘነጋ እንደው ጥቂት ነገር እግዚአብሔር ያለኝን ልበላችሁ ብዬ ነው። ዛሬ የምንመለከተው ክፍል ቤተ መቅደስ የሚል ይሆናል። መቼስ ቤተ መቅደስነት የራሱ የሆነ ምግባር ስላለው የራሱ የሆነ ስርዓት ስላለው አንዱም ቤተ መቅደስ መሆኛ የሚፈልገው ግጥማችን ውስጥ እንዳልነው መጠሙንን ከእግዚአብሔር ቃል መመገብንና ከእግዚአብሔር ቃል መገናኘትን ስለሚጠይቅ ነው ይሄንን ያልኳችሁ ቀድሜ። ቤተ መቅደስ የሰለሞን ቤተ መቅደስ ንድፍ አንደኛ ዜና 6:1-38 ያለው ላይ ንድፉ ላይ አንደኛው ላይ ግምጃ ቤቶች፣ ታቦት፣ የወርቅ መሰዊያ፣ ገበታ፣ መቅረዞች፣ ወለል፣ አምዶች፣ ደረጃዎች፣ የናስ መሰዊያና መታጠቢያ አለው። ይሄ ንድፉ ነው። ሁሉም ቤተ መቅደስ ቅድስተ ቅዱሳንና ቅዱስ አደባባይ ያላቸው ናቸው። ሌላኛው የሄሮድስ ቤተ መቅደስ ንድፍ ነው። ሄሮድስ በእስራኤል ከተማ ያለውን የቄሳሪያን ከተማ የቆረቆረ ቤተ መቅደስን ያሳደሰና በስሙ ያስጠራ በኋላም በሶስት ተከፈው በሶስት ልጆቹ ንግስና የተከፈለ ከክርስቶስ ልደት በፊት በ37ኛው ዓመት የነበረ ንጉስ ነው። እሱም ቤተ መቅደስን አሳድሶና አሰርቶ ስለነበረ የሱም ንግስ ደግሞ ከሰለሞን ቤተ መቅደስ ንግስ ይለያል። የሮም ገዢዎችና ወታደሮች ግቢ ይገኛል አንደኛው ላይ፣ ቀጥሎ አጥር አለ፣ ቀጥሎ የካህናት አደባባይ አለ፣ መቅደስ አለ፣ መሰዊያ፣ የወንዶች አደባባይ፣ የሴቶች አደባባይ፣ መልካም የተባለች ደጅ፣ የአሕዛብ አደባባይ፣ የሰለሞን ደጅ መመላለሻ የሚባሉ 10 ነገሮች አሉት። የሚቀጥለው ደግሞ የኢየሱስ ቤተ መቅደስ ነው። ኢየሱስ ቤተ መቅደስ አለው ወይ? አዎ። የኢየሱስ ቤተ መቅደሶች እኛ ነን። አንደኛ ቆሮንቶስ 6:19-20፣ አንደኛ ቆሮንቶስ 3:16-17፣ ሮሜ 17:7-8፣ አንደኛ ጴጥሮስ 1:18-19፣ ከ13 ደግሞ 17፣ አንደኛ ጴጥሮስ 2:9፣ 2:5-6 ባሉ ክፍሎች ውስጥ እኛ የክርስቶስ ማደሪያ እንደሆነን፣ የዳነን ኢየሱስ ክርስቶስን የሕይወታችን አዳኝ እንደሆነ አምነን የተቀበለን ሁሉ የእግዚአብሔር የክርስቶስ ቤተ መቅደስ እንደሆነን የሚናገሩ ክፍሎች ናቸው። ለመሆኑ ቤተ መቅደስ ማለት ምን ማለት ነው? ቤተ መቅደስ ማለት ሰዎች ከእግዚአብሔር ጋር የሚገናኙበት የተቀደሰ ቦታ ማለት ነው። አንደኛው ዘጸአት 25:8፣ መዝሙር 113:2፣ አሞጽ 7:8 ላይ ሰዎች እግዚአብሔርን የሚያመልኩበት የተለየ የተቀደሰ ቦታ እንደሆነ ይናገራል። ቤተ መቅደስ ማለት ለእግዚአብሔር ብቻ አምልኮተ ስግደት የሚደረግበት ልዩ የተለየ ቦታ ማለትም ነው። ቤተ መቅደስ ሁሉ በመስራቱ ስም ይጠራል። ስለዚህም ነው የሰለሞን በሰለሞን፣ የሄሮድስ በሄሮድስ፣ የኢየሱስ በኢየሱስ የሚጠራው። ሲሰራና ሲታደስም እንደ መስራቹ ፈቃድ ይሆናል። በሀዲኛ ቋንቋ ለክርስቲያኖች ኢየሱስ ክርስቶስን እንደ ግል አዳኛቸው ተቀብለው ክርስቲያን የሚል ስም ተቀብለው ለሚኖሩ ሰዎች የሚሰጣቸው ስም ያስደስተኛል። ምንድን ነው የሚሏቸው? ኢየሱስ መና ይሏቸዋል። ኢየሱስ መና ማለት ትርጉሙ የኢየሱስ ሰዎች ማለት ነው። ልክ ኢየሱስ ክርስቶስን እንደ አዳኝ ስንቀበል ቀድሞ ከነበርንበት ኤፌሶን 2 ላይ ከሚልበት ድሮ እንመላለስበት ከነበረ መንገድ እንመለስና ኢየሱስ ክርስቶስ በውስጣችን ማደር ሲጀምር ድሮ የነበረው ማንነት ይቀየርና ወደ አዲስ ማንነት እንቀየራለን። ለዚህ ነው መጽሐፍ ቅዱስ አዲስ ፍጥረት ሆነን እንደተፈጠረን የሚናገረው። ዛሬ ደግሞ በሕዝቅኤል 40 ምዕራፍ 40 እስከ ምዕራፍ 43 እና ምዕራፍ 47 ካለው ክፍል እንመለከታለን። ይህንን ክፍል ብዙዎች የመቅደስ መንፈሳዊ ምሳሌ ነው ብለው ይተረጉሙታል። እኛም ደግሞ በዚሁ ትርጉም ተስማምተን ሕዝቅኤል 47 ከ1-12 ካለው ክፍል ጋር አንደኛ ዮሐንስ 3 እና ዮሐንስ ወንጌል 3:5-4:14 አዛምደን እንመለከታለን። የትምህርቴን ዋነኛውን ክፍል ሕዝቅኤል 47 ከ1-12 ያለውን ክፍል አነብና ሌላውን በየጣልቃው እያነበብን የምናየው ይሆናል። እንደዚህ ይላል 47ኛው ምዕራፍ ሕዝቅኤል። ወደ መቅደሱ መዝጊያ መለሰኝ፣ እነሆም ውሃው ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር። የቤቱ ፊት ወደ ምስራቅ ይመለከት ነበርና ውሃውም ከቤቱ ከቀኝ ወገን በታች በመሰዊያው በደቡብ በኩል ይወርድ ነበር። በሰሜኑም በር በኩል አወጣኝ፣ በሰሜን ውጪ ባለው መንገድ ወደ ምስራቅ ወደሚመለከት በስተ ውጪ ወዳለው በር አዞረኝ። እነሆም ውሃው በቀኙ ወገን ይፈስ ነበር። ሰውየውም ገመዱን በእጁ ይዞ ወደ ምስራቅ ወጣ፣ አንድ ሺህም ክንድ ለካ። በውሃውም ውስጥ አሻገረኝ፣ ውሃውም እስከ ቁርጭምጭሚቴ ደረሰ። ደግሞ አንድ ሺህ ለካ፣ በውሃውም ውስጥ አሻገረኝ፣ ውሃውም እስከ ጉልበቴ ደረሰ። ደግሞ አንድ ሺህ ለካ፣ በውሃውም ውስጥ አሻገረኝ፣ ውሃውም እስከ ወገብ ደረሰ። ደግሞ አንድ ሺህ ለካ፣ ልሻገረውም የማልችለው ወንዝ ሆነ። ውሃውም ጥልቅ ነበር፣ የሚዋኝበትም ውሃ ነበር። ሰው ልሻገረው የማይችለው ወንዝ ነበር። እርሱም የሰው ልጅ ሆይ አይተሃልን አለኝ። አመጣኝም፣ ወደ ወንዙም ዳር መለሰኝ። በተመለስሁም ጊዜ እነሆ በወንዙ ዳር በዚህና በዚያ እጅግ ብዙ ዛፎች ነበሩ። እርሱም እንዲህ አለኝ፣ ይህ ውሃ ወደ ምስራቅ ምድር ይወጣል፣ ወደ አረብም ይወርዳል፣ ወደ ባህሩም ይገባል። ወደ ባህሩም ወደ ረከሰውም ውሃ በገባ ጊዜ ውሃው ይፈወሳል። ሕያው ነፍስ ያለ ተንቀሳቃሽ ሁሉ ወንዙ በመጣበት ስፍራ ሁሉ በሕይወት ይኖራል። ይህም ውሃ በዚያ ስለ ደረሰ አሳዎች እጅግ ይበዛሉ። የባህሩም ውሃ ይፈወሳል። ወንዙም በሚመጣበት ያለው ሁሉ በሕይወት ይኖራል። አጥማጆችም በዚያ ይቆማሉ። ከአይኒጋድ ጀምሮ እስከ አይን ኤግላይም ድረስ መረብ መዘርጊያ ይሆናል። አሶችም እንደ ታላቁ ባህር አሳዎች በየወገናቸው እጅግ ይበዛሉ። ረግራጉና ቋሪው ውሃ ግን ጨው እንደሆነ ይኖራል እንጂ አይፈወስም። በወንዙም አጠገብ በዳሩ ላይ በዚህና በዚያ ፍሬው የሚበላ ዛፍ ሁሉ ይበቅላል። ቅጠሉም አይረግፍም፣ ፍሬውም አይጎድልም። ውሃውም ከመቅደስ ይወጣልና በየወሩ ሁሉ የፍሬ በኩር ያገኛል። ፍሬውም ለመብል ቅጠሉም ለመድኃኒት ይሆናል ይላል። ከዚህ መቅደስ ምን ይወጣል? የሚወጣውስ ነገር ምን ይሰራል? በሚል ጥያቄ ብንነሳ ከዚህ መቅደስ የሕይወት ውሃ ይፈልቃል። ከዚህ መቅደስ የሚፈልቅ ውሃ በሚሄድበት መስመር የሚገኙ ነገሮች፣ ከዚህ መቅደስ የሚወጣ ውሃ የነካቸው ነገሮች በሙሉ በሕይወት ይኖራሉ። ሊሞቱ የደረሱ ቢኖሩ ያንሰራራሉ። የረከሱ ቢኖሩ ይቀደሳሉ። የታመሙ ቢኖሩ ይፈወሳሉ። የተጠጋቸው ሁሉ ፍሬ ማፍራት ይጀምራል። የተጠጋቸው የሚያፈራቸው ፍሬዎች ደግሞ ለመብል የሚሆኑ ደግሞም ቅጠላቸው ለመድኃኒት የሚውል ይሆናል። ይሄ ወንዝ በሚፈስበት መስመር ያሉ ነገሮች ሁሉ ሕያውነትን ይቀዳጃሉ። ከዚህ መቅደስ ውሃ የሕይወት ውሃ ምንጭ ይፈልቃል። ዮሐንስ 4:14 ላይ ሄደን ስናነብ ዮሐንስ ወንጌል ምዕራፍ 4 ከቁጥር 14 እንደዚህ ይላል፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ኢየሱስ ክርስቶስ ለዚያች ለሳምራዊቱ ሴት ሲናገር ደግሞ ዮሐንስ 7:37 ላይ እንደዚህ የሚል ቃል አለ። ዮሐንስ ወንጌል ምዕራፍ 7:37 ላይ ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይሄ ውሃ ሲፈልቅ ኢየሱስ ክርስቶስ የሰጠን በውስጣችን ኢየሱስ ክርስቶስ ማደሪያ አድርጎ ማደር ሲጀምር፣ የኢየሱስ ሰዎች መሆን ስንጀምር፣ ኢየሱስ እኛን አንደኛ ቆሮንቶስ 6:19-20 ላይ እንዳለው እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? እኛ ክርስቶስ ቤተ መቅደስ ስንሆን በስጋችን ላይ ክፉ ሊሰለጥን አይገባም። ምክንያቱም ስጋችን የእግዚአብሔር ቤተ መቅደስ ስለሆነ ቤተ መቅደስ ማለት ቅዱስ ማለት ነው። የተለየ የእግዚአብሔር ማደሪያ የሆነ ማለት ነው። ቅዱስ የሆነ ነገር መገኛ፣ ቅዱስ የሆነ ነገር ማደሪያ ስለሆነ ኢየሱስ ክርስቶስ ደግሞ ቅዱሳንን እንደ ቤተ መቅደስ ስለተናገረ የሕይወትን ውሃ ምንጭ ከኢየሱስ ክርስቶስ የተቀበሉ ሁሉ ያንን ውሃ ምንጭ ያ ውሃ ምንጭ ሊፈልቅ ከእነርሱ ስለተገባ አጠያቂው ጉዳይ ኢየሱስ ክርስቶስ ከኛ ውስጥ ይፈልቃል ወይ ነው። መቼስ ዛፍ ከፍሬው ያስታውቅ የለም። ኢየሱስ ክርስቶስ በውስጣችን አድሯል ካለን ኢየሱስ ክርስቶስ ከኛ የማይፈልቅበት ምክንያት ምንም የለም። ለሕይወት የማንሆንበት ምክንያት ምንም የለም። አንደኛ ቆሮንቶስ 6:19-20 ላይ ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩት። ማንም የተጠማ ቢኖር ወደ እኔ ይምጣ፣ ከእኔ የሕይወት ውሃ ምንጭ ይውሰድ። ይሄም የሕይወት ውሃ ምንጭ ለዘላለም የሚፈልቅ የሕይወት ወንዝ ይሆናል በእርሱ ውስጥ አለ ኢየሱስ። ከመቅደስ የሕይወት ውሃ ምንጭ ይፈልቃል። ከመቅደስ የሚወጣ ውሃ የሚሰራው ስራ ኢሳይያስ 35:5-10 እና ሕዝቅኤል ላይ ቅድም ያነበብኩበት ክፍል ውስጥ ያለውን ስራ ይሰራል። ምክንያቱም መጽሐፍ ቅዱስ እውነተኛ መጽሐፍ ነው። እውነተኛ መጽሐፍ ብቻ ሳይሆን ሊኖር የተገባና ሊኖር ደግሞ የሚቻል መጽሐፍ ነው። የማይቻልን ነገር አላስቀመጠም ጌታ። ኢሳይያስ 35:5-10 ላንብብ። በዚያን ጊዜም የእውሮች አይን ይገለጣል፣ የደንቆሮችም ጆሮ ይከፈታል። በዚያን ጊዜ አንካሳ እንደ ምዳቆ ይዘላል፣ የድዳም ምላስ ይዘምራል። በምድረ በዳ ውሃ፣ በበረሃም ፈሳሾች ይፈልቃሉ። ደረቅቱ ምድር ኩሬ፣ የጥማት መሬት የውሃ ምንጭ ትሆናለች። ቀበሮ የተኛበት መኖሪያ ልምላሜና ሸምበቆ ደንግልም ይሆንበታል። በዚያም ጎዳናና መንገድ ይሆናል፣ እርሱም የተቀደሰ መንገድ ይባላል። ንጹሐንም ያልሆኑ አያልፉባትም፣ ለንጹሐን ግን ይሆናል። ተላላፊዎችና ሰነፎች እንኳን አይስቱበትም፣ አንበሳም አይኖርበትም፣ ነጣቂም አውሬ አይወጣበትም፣ ከዚያም አይገኝም። የዳኑት ግን በዚያ ይሄዳሉ፣ እግዚአብሔርም የተቤዣቸው ይመለሳሉ፣ እየዘመሩም ወደ ጽዮን ይመጣሉ። የዘላለም ደስታ በራሳቸው ላይ ይሆናል፣ ሐሴትንና ደስታን ያገኛሉ፣ ሐዘንና ትካዜም ይሸሻሉ። ይሄ የሕይወት ውሃ ምንጭ በሚፈልቅበት የሚሰራው ስራ ይሄ ነው። ይሄ ውሃ በሚያልፍበት ያሉ ዛፎች ሁሉ የሚበላ ፍሬ ያፈራሉ። ፍሬያቸውም ለመብል፣ ቅጠላቸውም ለመድኃኒት ይሆናል። ለመብል የሚሆን ፍሬ ይገኝባቸዋል። መንፈሳዊ ጠኔ ሰውን ሁሉ በሚጨርስበት በእንደዚህ አይነቱ ክፉ እላቂና መጨረሻ ዘመን የእግዚአብሔርን እውነት በግልጥነት የሚናገሩ ሰዎችን የሚያሳድጉ ደግሞም ኢየሱስን ከውስጣቸው እያፈለቁ ሰውን ደዌ ሲፈጀው መድኃኒት እንዳለ የሚገልጡ ሰራዊቶችን የሚያሳድጉ ማለት ነው። የተጠጋቸው እነርሱ በሚያልፉበት መንገድ የተገኘ ከነርሱ የሚወጣውን ውሃ የተቀበለ ሁሉ በህይወት ይኖራል። ከመንፈሳዊ ጠኔው ያርፋል። ከረሃቡ ይጠግባል። ከጥማቱ ይረካል። ከበሽታው ይፈወሳል። ቀንበሩ ይሰበርለታል ማለት ነው። እንዴት ነን እኛ? እኛ ጋ እኛ ውስጥ ኢየሱስ አድሯል ወይ? ሁለተኛው ኑሮ በትክክነት ኢየሱስ እኛን ተክቶ በእኛ ውስጥ ማደር ጀምሯል ወይ? መለያው ምን እንደሆነ ታውቃላችሁ? መለያው የተራራው ስብከት ነዋ። የተራራውን ስብከት መኖር ነዋ። ድሮ ጥንት ሰው ከቤተ ክርስቲያን ሲቀር እከሌ ጠፋ ከቤተ ክርስቲያን ይባላል። ጠፋ እከሌ፣ ምን ሆኖ ነው? ወደ ዓለም ሄዶ ነው? ዓለማዊ ሆኖ ነው? በቃ ባክስላይደር ሆነ፣ ካደ፣ ተመለሰ። ብዙ ስም ነው የሚሰጠው። ምክንያቱም ያኔ ክርስቲያን መሆን በሰይፍ ማለፍን ስለሚጠይቅ ቤተ ክርስቲያን ውስጥ ሆኖ ክርስቲያን መሆን ስለማይቻል ቤተ መቅደስ ውስጥ ሆኖ ክርስቲያን መሆን ፈጽሞ አይቻልም። ስለዚህ ሰው ዓለማዊ ሆነ ሲባል ወጥቶ ነው። ዓለማዊ ለመሆን የግድ ከቤተ ክርስቲያን መውጣት ይጠይቃል። ያኔ አሁንስ ዓለም ክረባቷን አስራ እኛው ጋር ስላለች አያስፈልግም። ሰው ቤተ ክርስቲያን ውስጥ ሆኖ ዓለማዊ ይሆናል። ሰው ቤተ ክርስቲያን ውስጥ ሆኖ ባክስላይደር ይሆናል። ሰው ቤተ ክርስቲያን ውስጥ ሆኖ ጌታን የማያውቅ መሆን የተቻለበት ዘመን ላይ ስላለን ነው። እኛ የክርስቶስ ማደሪያ ቤተ መቅደስ ነን ወይ የሚል ጥያቄ መጠየቅ ያስፈልገው። ምክንያቱስ ቤተ መቅደስ መለያ አለው። የቤተ መቅደስ መለያ ከእርሱ የሚወጣ ውሃ በሚያልፍበት መንገድ ያሉ ነገሮች ሕያው መሆን ይጀምራሉ። የረከሱ ነገሮች መቀደስ ይጀምራሉ። የሞቱ ነገሮች መነሳት ይጀምራሉ። ቀንበር ከብዷቸው የሚያቃስሱ ሰዎች ከጫንቃቸው ቀንበር ይሰበርላቸዋል። ይህን ከመቅደስ የሚወጣውን ውሃ የሚጠጋጉ ሁሉ ፍሬ የሚያፈሩ ይሆናሉ። ፍሬያቸው ደግሞ ለመብል፣ ቅጠላቸውም ለመድኃኒት የሚውሉ ይሆናሉ። መጽሐፍ ቅዱስ እንደዚህ ነው የሚለው። ወገኖቼ እንዴት ነን? መቼስ እንደ ዘንድሮኛው እንጀራ የሌለበትን መሶብ ከመሸላለም ጌታ ይጠብቀን። ምክንያቱም ለረሀብተኛ እንጀራ የሌለውን መሶብ ብንሸላልምለት ጠኔው ቶሎ እንዲገለው እናደርጋለን እንጂ አናድነውም ከረሀቡ። ስለዚህ ወገኖቼ ሕይወት የሆነውን ኢየሱስ በእኛ ውስጥ ተመችቶት አድሯል ወይ? ሕይወት የሆነው ይህ ጌታ እናንተ የኔ ማደሪያ ናችሁ ያለው ጌታ ስጋችሁ የኔ የመንፈሴ መቅደስ እንደሆነ አታውቁም ወይ? በስጋችሁ እግዚአብሔርን አክብሩ ተብሎ የተባለው ጌታ እኛ ውስጥ ተመችቶት አለ ወይ? ከእኛ የሚፈልቀው ነገር ምንድን ነው የሚሰራው? ኢየሱስ ክርስቶስ እኛ ውስጥ ተመችቶት አድሯል ወይ ነው ጥያቄው። እየፈለቀስ ነው ወይ? የሰሙንስ ሰዎች በሕይወት ኖረዋል ወይ? በሕይወት ኖረው ለሚጠጋቸው መብልና መድኃኒት የሚገኝባቸው ሆነዋል ወይ? ማን ተጠጋኝ ልንል እንችል ይሆን? በእጃችን ያለው ይሄን ጥያቄ ለመመለስ መጋቢ መሆን አያስፈልግም። ይሄን ጥያቄ ለመመለስ የቤተ ክርስቲያን መሪ መሆን አያስፈልግም። ይሄን ጥያቄ ለመመለስ በቂ ነገር ኢየሱስ ክርስቶስን እንደ ግል አዳኝ ተቀብሎ ማመን ነው። ክርስቶስን በግል ያወቀ ሰው ሁሉ ይሄንን ጥያቄ ሊመልስ ይገባል። ኢየሱስ በእኛ ውስጥ እንዴት ነው የሚኖረው? ኢየሱስ በእኛ ውስጥ ተመችቶት እያደረ እየፈለቀ ካለ የተጠጉን ሰዎች ምን ይመስላሉ? ለሚጠጋቸው ሰዎች ምንድን ናቸው እነሱ? መብልና መድኃኒት የሚገኝባቸው ሆነዋል ወይ? ወይንስ ተቃራኒው ነው እየሆነ ያለው? ወገኖች፣ ራሳችንን እንመርምር። ግድ የላችሁም? ራሳችንን እንመርምር። ግድ የለም። ዘመኑ እያለቀ ታሪክ ሊደመደም ሲቻኮል አንዘናጋ። የምናየው ነገር አያዘናጋን። ራሳችንን እንመርምር። ክርስትና መኖር ስለሚቻል ይኸውላችሁ፣ እኔ ደካማ፣ እኔ ጣሳ፣ እኔ ቁርቁንዳ፣ ቅድስና አይደለም እሱ። እኔ ደካማ፣ እኔ ምንም የማልችል እንደምኖረው እንትን እኮ ቅድስና አይደለም እሱ። ትህትናም አይደለም፣ የዋህነትም አይደለም፣ ዝም ብሎ ቅልስልስነት ነው። ክርስትና መኖር ስለሚቻል ነው ኢየሱስ ክርስቶስ ኖሮ ያለፈው። ኢየሱስ ክርስቶስ ብቻ አይደለም፣ ኢየሱስን የተከተሉ ቅዱሳን ኖረውት ነው ያለፉት። ስለተቻለ ነው። ደግሞም የሚያስችል የእግዚአብሔር ጸጋ ለሚለምኑ ሁሉ ሊሰጥ ዝግጁ ነው። ስለዚህ ጸጋው እስካለ ድረስ ክርስትናን መኖር ይቻላል። ይቅርታ፣ ክርስትናን ለመኖር ኢየሱስ ክርስቶስ እኛ ውስጥ እንዲኖር መፍቀድ ነው። ክርስትናን ለመኖር ኢየሱስ ክርስቶስ እኛ ውስጥ እንዲያድር፣ በፈቃዳችን ላይ ፈቃዱ እንዲሰለጥን፣ የአዲስ ኪዳን አማኞች እንደሆነን ገብቶን የተራራውን ስብከት መኖር ስንጀምር ያኔ ክርስትናን መኖር ይቻላል። ያኔ ይህ የህይወት ምንጭ ከሆዳችን መፍለቅ ይጀምራል። ያኔ የተጠጉን ሰዎች ሁሉ አይሞቱብንም፣ ሕያዋን ይሆናሉ እንጂ። እንኳን የተጠጉን ሰዎች የተጠጉንን ሰዎች የሚጠጉ ሰዎች መዳን ይሆንላቸዋል። ክርስትና የሚኖር ህይወት ነው ወገኖቼ። ራሳችንን አናስትም፣ በምናየውም ነገር አንስትም። ምክንያቱም ዘመኑን እንድንዋጅ መጽሐፍ ስለሚያዘን። እንዴት ነን ወገኖች? ቤተ መቅደስነታችን ምን ይመስላል? ስዕሉ ለመሆኑ የማን ቤተ መቅደስ ነን? ምን ይመስላል የኢየሱስ ክርስቶስ ቤተ መቅደስነት? ለእኔ ሞዴል የሆኑኝ ሰዎች አሉኝ። እኔ ተጠጋግቻቸው የክርስቶስን ማንነት፣ የክርስቶስን ስዕል በእኔ ውስጥ የሳሉ ሰዎች የዛሬዋ መጋቢ ረድኤት እንድትወጣ በእኔ ላይ የደከሙ ሰዎች አሉ። የተጠጋጋኋቸው፣ ተጠግቼ ያየኋቸው፣ የተከተልኳቸው፣ ሞኒተር ያደረጉኝ ሰዎች አሉኝ። እኔ አንደኛው ወላጅ አባቴ ነው። በጣም 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 አገልጋይ ለመሆኔ ሞዴል የነበረ ሰው። ሁለተኛው ውድ ባለቤቴ ነው። በምክር አገልግሎት እኔ ላይ ብዙ ነገር ኢንቨስት ያደረገው። ሶስተኛው አዲስ አበባ ያለው ፓስተሬ ይድነቃቸው ነው። እነዚህ ሶስቱ ሰዎች እኔ ላይ የየድርሻቸውን ኢንቨስት አድርገዋል። በእርግጥ እነርሱ ውስጥ ክርስቶስ ስለነበረ እኔም ውስጥ አደረ። ከእነርሱ ውስጥ የጌታ ሕይወት ስለመነጨና ስለፈሰሰ ከእኔም ውስጥ እንዲሁ ሆነ። እነርሱን የተጠጋና ከእነርሱ የተማረ ለመብል ፍሬ ቅጠል ለመድኃኒት እንደሆነ እኔንም እንደ እነርሱ እንዲፈወሱ አደረጉኝ። የተጠጉ ሲፈወሱ ቀንበር ተሰብሮላቸው ቀና ሲሉ ከሞት አምልጠው ሌሎችን ሲያስመልጡ ተጽናንተው ሲያጽናኑ ታርቀው ሲያስታርቁ ጌታ እያሳየ ስላጠገበኝ ስሙን አከብራለሁ። መቼ ሰው የሞተበት ዘመን አለ ወይ ብትሉ የስ አለ። መቼ? ያኔ ነው አገዳ። እኔ ሳልሞት ክርስቶስ በእኔ ውስጥ ማደር ሳይጀምር በጡንቻ አገለግል የነበረ ዘመን ነዋ። ሰውን ሁሉ በእርግጫ አገለግለው የነበረ ዘመን። ነገር ግን ቀና ብዬ ሳይ እነኝህን ውድ ወገኖቼን ስመለከት ሞኒተር ሲያደርጉኝ እኔ ውስጥ ክርስቶስ ተሳለ። ለካ ሁለተኛ ትኪነት አለ። የጌታ መስቀል ላይ እኔን ተክቶ መሞቱ ብቻ አይደለም ለካ በቂ። መሞቱን አይቼ ማመኔ ብቻ አይደለም ለካ ክርስትናን እንድኖረው የድል ህይወት እንዲኖረኝ የሚያደርገኝ ሁለተኛውን ትኪነት ለክርስቶስ መልቀቄ እንጂ ፈቃዴን መተዌ ኑሮዬን እሱ እንዲኖር መተዌ ሲሰድቡኝ ዝም ማለቴ ሲረግሙኝ መባረኬ ሲያድሙብኝ አለማደቤ ምህረት ማድረጌ ለካ እሱ ነው። በክፉ በላዬ ላይ ሲረማመዱ በመልካም ማየት መቻሌ ለካ ክርስቶስ በእኔ ተተካ ማለት ቤተ መቅደስ ማለት ለካ እሱ ነው። ከዚያ በፊት አዋ ብዙዎችን ማዳን ሳይሆን መግደል ይቻላል ማለቴ ነው። መቼስ ስሙ ለዘለዓለም የተባረከ ይሁን፣ ሌላ ቃል የለኝ። ጌታዬን ሁል ጊዜ መባረክ እፈልጋለሁ። የሰው ድሀ አላረገኝም። የምጠጋቸውን ሰዎች መርጦ ሰጠኝ፣ አገኘሁ። እነሱን መጠጋጋቴ ጠቀመኝ። ኃጢአትን በጭካኔ ኃጢአት ነው ብለው የሚናገሩ ሰዎችን ማለቴ ነው፣ መንፈሳዊ ጨካኝ ሰዎችን፣ ቁርጠኛ ሰዎችን፣ ጌታቸውን ሊመስሉ የተጉ ሰዎችን ጌታ ስለሰጠኝ ስሙን ሁሌ ነው የምባርከው። እንደዚህ አይነት ሴት አገልጋይ እንደሆነ የሰሩኝ ሰዎች ማለቴ ነው። በጌታ ቃል እግዚአብሔር ለዘላለም እነሱን ይባርክ። ወዳጆቼ እንዴት ነን? የተጠጋናቸው ሰዎች አሉ ወይ? የተጠጉንስ ሰዎች አሉ? የተጠጋናቸውን እኛ ስለምንመስል የተጠጉን ደግሞ እኛን ስለሚመስሉን እባካችሁ ስንጠጋ እንጠንቀቅ። ለነገሩ ዘንድሮ ሰው አይጠጋምም አያስጠጋም። ቲቶና ጢሞቴዎስ ጳውሎስን ሲጠጉ በቃ ጳውሎስን መሰሉ። በብሉም ኪዳን ኤልሳ ኤልያስን ሲጠጋ ከኤልሳ በኋላ ያለው ኤልያስ ምን እንደሆነ ተመልከቱ። ወገኖች የምትጠጓጓቸውን ሰዎች በጥንቃቄ ፈትሹ። በተለይም በዚህ ዘመን በተለይም እዚህ ሀገር በጥንቃቄ ፈትሹ፣ አለበለዚያ ትሞታላችሁ። አታታ በገዳይ መጋቢዎች እጅ ሰዎች አያድጉም እንጂ ቢያድጉም ገዳይ ነው የሚሆኑት ሰው አሳዳጊውን ስለሚመስል። አንድ ከተማ ውስጥ የቤተ ክርስቲያኒቱ መጋቢ ጉባጣ ነበሩ አሉ። ወደ ጌታ ሳቸው ያመጣቸው ሰዎች ቤተክርስቲያን ሲመጡ ጎብጠው ሲገቡና ሲወጡ ያስተዋሉ ሌሎች ምን ነካችሁ እናንተ አሏቸው። ምን ነካችሁ? ለምንድን ነው የምትገብጡት ቸርች ስትመጡ? ለምንድን ነው ጎብጣችሁ የምትገቡት እና የምትወጡት አሉ። ምክንያቱም ውጪ ያቋቸዋል እነኚህን ሰዎች። ወደዚህ ወደ ቤተክርስቲያን ሳይመጡ በፊት የሚታወቁ ሰዎች ናቸው። የሚታወቁ ሰዎች ስለነበሩ ቸርች ሲመጡ ይጎብጠው ይገባሉ ይወጣሉ። አረ ምን ነክቷችሁ ነው ብለው ቢጠይቋቸው እንደርሳቸው መሆን የቤተ ክርስቲያኒቱ ስርዓት መስሎን ነው አሉ ይባላል። እግዚአብሔር ይጠብቀን። ጎብጠው ከሚያገብጡ አገልጋዮች መድኃኔዓለም ይታደገን። ደክመው ከሚያደክሙ ሰንፈው ከሚያሰንፉ እግዚአብሔር ከእንደዚህ አይነት ሰዎች ይታደገን። ከእንደነኚህ አይነት ሰዎች ይታደጋችሁ። በዚህ መባረክ ፈልጋለሁ እናንተን። እኔ ወገኖቼ የምትጠጉትን ሰው ስለምትመስሉ የምትጠጉትን ሰው በጥንቃቄ ፈትሻችሁ እንድትመርጡ መክራችኋለሁ። እናንተ ቅዱሳን መቼስ በፊታችን ተስሎ ያለው ክርስቶስ ነው። ስታንዳርዳችንም እርሱ ነው። እርሱን መምሰል ነው። ሮሜ 8:29 ላይ እግዚአብሔር የሚፈልገው የልጁን መልክ ወደ መምሰል ብቃት እኛን ማድረስ ነው። የህይወት ስታንዳርዳችን ጌታ ነው። የታደለው ሐዋርያው ጳውሎስ ግን እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ አለ። መታደል አይደል? እግዚአብሔር ለዚህ ወግ ማዕረግ ያብቃል። ዛሬ በዘመን ማለቂያ እንዳሽን ከፈላው ከመድረክ ትወና ወደ ተግባር ህይወት፣ ተግባራዊ ወደ ሆነው ህይወት መሻገርና ማደግ ይሁንልን። ወዳጆቼ እኔ አንዳንዴ እደነግጣለሁ፣ እፈራለሁም ደግሞ። ለምን መሰላችሁ? ምክንያቴ ሰው በእግዚአብሔር ቤት ውስጥ መጋቢ ነኝ ብሎ ቁጭ ብሎ መካን መሆን ምን የምሉ ተባዜ ነው። በስጋ መካንነት ልጅ አለመውለድ እያልኩ አይደለም። በተቀመጠበት ቦታ ላይ እንደ ተቀማጭ ሰው መንፈሳዊ ወላጅ አለመሆን ማለቴ ነው። እሺ እሱ አይውለድ፣ ተወልደው የመጡትንስ በአግባብ ያሳድግ። በጽድቅ ለመኖር ተጠምቶ የተጠጋቸው ከቀደመው ክፋቱ አብሰው ሲለቁትሳ አይዞህ እያሉት ኃጢአት ሲያለማምዱት እፈራለሁ። እኔ ለማገልገል በቅቶ የተጠጋቸው ምን እንደ ወጉት ሳይታወቅ ሰውየውም ሳያውቅ ሲሞት የእግዚአብሔር ቃል ከተነገረ በኋላ የተነገረውን ቃል ከህዝቡ ጋር እንዳይዋሃድ በአዝማች ብዛት ብሬን ወሽ ሲያረጓቸው ወገኖቼ ጥንቃቄ ሊጠብቀን ማስተዋላችንም ሊጋርደን ይገባል። ጥንቃቄ ይጠብቃል ማስተዋልህም ይጋርድሃል ነው ተብሎ የተጻፈው በእግዚአብሔር ቃል። እግዚአብሔር ጠንቃቆች ያርገን። ድንገት እነርሱ ያሉበት አካባቢ ጻድቅ ሰው የሚጸልይ የሚተጋ ይቅር የሚል ጌታውን ለመምሰል ደፋና ቀና የሚል ቢያጋጥማቸው በገንዘብ በግብዣ አስክረው ሲጥሉትስ ይቅርብኝ ያለውን አግልለው ሲወግሩትስ እግዚአብሔር ከዚህ ሊያድነን አይገባም? ይገባል እንጂ ይገባል እንጂ ከመቼውም በላይ የእግዚአብሔርን እርዳታ ለህይወታችን መለመን ያለብን ይሄ ዘመን ነው። እርቅን አይሰሙ፣ የሚያስታርቁትን አይወዱ። ከነኚህ አይነት ሰዎች ጀርባ ስጋና ደም ብቻ ሳይሆን ያለው የጥልቁ ክፉ መንፈስ እንቅስቃሴ ስለሆነ ልንጠነቀቅ ይገባል። ከመቼውም ዘመን ይልቅ ለዲሰርንመንት በእግዚአብሔር ፊት መጸለይ ያለብን አሁን ነው። መናፍስትን ለመለየት ጸጋ ስጦታ፣ ቅዱሱን መንፈስ ከርኩሱ መንፈስ ለመለየት እግዚአብሔር የበቃ መንፈስ እንዲሰጠን ማለት ነው። ወገኖቼ እንንቃ፣ በጸሎትም እንትጋ፣ ዘመኑንም በጌታ መንፈስ እንዋጅ። ውሸታም ወንድሞች አለ ጳውሎስ። ምን ማለቱ መሰላችሁ? ውሸት የሚናገሩ ማለቱ አይደለም ጳውሎስ። ውሸታም ወንድሞች ሲል ወንድሞች ያይደሉ ወንድሞች የሚመስሉ ማለት ነው። ወንድም ያልሆነ ወንድም የሚመስል የድሮ ዶሮዎች ጥሬ ነው የሚበሉት አሉ። የድሮ ነው ያልኳቸው የድሮ ዶሮዎች የእኛ ሀገሮቹ ጥሬ ተበትኖላቸው ጥሬ ነው የሚበሉት ይባላል። ዶሮ ብትበላ ጥሬ ጭራ የሚባለው ለዚህ ነው። አንድ ቁራ ሰነፍ ገፋ የጣለችውን የዶሮ ላባ እስከ ቆዳው አገኘና ለበሰ። ዶሮዎች መካከል ተደባለቀ፣ መጡ፣ ጥቁረቱ ጠፋ፣ ዶሮ መሰለ። ዶሮዎች ከቅ ሲሉ እሱም ከቅ ይላል። ዶሮዎች ከቅ ሲሉ እሱም ከቅ ይላል። ይቺ ዶሮ መታ የተደባለቀች ሲባል ዶሮዎች ቆጥ ላይ ሲሰፍሩ እሱም ቆጥ ላይ ይሰፍራል። አንድ ቀን ከዶሮዎች ጋር ጭሮ ሊበላ ጥሬ ተበትኖለት ጥሬ ለቃቅሞ አንድ ላይ ሲሄዱ ዞር ብሎ ሲያይ ሞቶ የተጣለ አይጥ አገኘ። ቁራነቱ መጣበታ። ዘው አረጋትና አይጧን ይዟ ሲሄድ የዶሮው ባለቤት ዶሮ አለመሆኑን ነቃ ይባላል። ወገኖቼ ዘመኑ የድብልቅ ዘመን ስለሆነ የምትጠጉትን ሰው እወቁ ማለቴ ነው። ቤተ መቅደስነታችን ፍንትው ብሎ ሊታይ ይገባል። እኛ የእግዚአብሔር ማደሪያ ቤተ መቅደሶች ነን ወይ? ከዚህ መቅደስ የሚወጣው ውሃ በሚያልፍበት በግራና በቀኝ ያሉ ዛፎች ፍሬያቸው አይቋረጥም። ፍሬያቸው ለመብል፣ ቅጠላቸው ለመድኃኒት ይሆናል። ክርስቶስ እኛ ውስጥ እንዴት ነው? ራሳችንን ልንፈትሽ ይገባል። ማደሪያው ሆነናል? ተመችቶታል? ጌታ እኛ ውስጥ ፈቃዳችንን ለጌታ ሰጥተናል? ጌታ የራሱን ፈቃድ ነው በእኛ ላይ እያደረገ ያለው? እየኖርን ያለነው ህይወት የአዲስ ኪዳን ነው? የተራራውን ስብከት ልንኖር እየሞከርን ነው? ከእኛ የሚወጣውስ ነገር መጽሐፉ እንደሚለው ነው ወይ? ስጋችሁ የእግዚአብሔር መንፈስ ቤተ መቅደስ እንደሆነ አታውቁም? በዋጋ ተገዝታችኋል። ስለዚህ በስጋችሁ እግዚአብሔርን አክብሩት። ከእውነተኛው ቤተ መቅደስ የሚወጣው ውሃ በሚያልፍበት ከግራና ከቀኝ ያሉ ዛፎች ሁሉ የሚበላ ፍሬ ያፈራሉ፣ ቅጠላቸውም ለመድኃኒትነት ይሆናል። ازك
ሕዝቅኤል 47 ቁጥር 12 እናንብብ። በወንዙም አጠገብ በዳሩ ላይ በዚህና በዚያ ፍሬው የሚበላ ዛፍ ሁሉ ይበቅላል፣ ቅጠሉም አይረግፍም፣ ፍሬውም አይጎድልም። ውሃውም ከመቅደስ ይወጣልና በየወሩ ሁሉ የፍሬ በኩር ያገኛል። ፍሬውም ለመብል ቅጠሉም ለመድኃኒት ይሆናል። የሰራዊት ጌታ እግዚአብሔር ይርዳን። በእውነት እንደ ቃሉ እንድንሆን ይርዳን እግዚአብሔር። ይቻላል ወይ? በደንብ ይቻላል። እየተወሻሸን እኮ አለቅን። እንዴት ይቻላል? አይቻልም። ክርስትና ይቻላል። ስለሚቻል ነው የተጻፈው መጽሐፉ። ስለሚቻል ነው አባቶቻችን ኖረው ያለፉት። ሰዎች እኮ ናቸው እነ ጳውሎስ። ኤልያስ እንደኛው ሰው አይደለም። ነ ሰዎች ናቸው። በአዲስ ኪዳን ውስጥ ወንጌልን በነፍሳቸው ተወራርደው ቃሉን በደማቸው ነክረው እኛ እጅ ያስገቡት ቅዱሳን አባቶቻችን ሰዎች ናቸው። ክርስትና ኖረው ያለፉ ሰዎች ሕያው ምስክሮቻችን ናቸው። በእኛ ዘመን በአባቶቻችን እድሜ ማለቴ ነው። መኖር ይቻላል ክርስትና። እንዴት? እንደ እግዚአብሔር ቃል እውነት። እንዴት? የምንጠጋቸውን ሰዎች በጥንቃቄ እየፈተሽን። እንዴት? ለሚጠጉን ሰዎች የህይወት ምንጭ ክርስቶስን ከእኛ ውስጥ እያፈለቅን በህይወት እንዲኖሩ እየተደረጉ ፍሬያማ እንዲሆኑ እየተደረጉ ለነሱ እየኖርን ማለት ነው። ይቻላል። በእርግጥ ይቻላል ክርስትና። ለምን? ጸጋው ከማደሪያው የተለቀቀ ስለሆነ። ክርስትና የሚከብደው እኛ ስንኖረው ነው። ክርስትናን ሊኖር ለሚችል ጌታ፣ መስቀል ላይ ታሪክን ለጨረሰ፣ የሞትን መውጊያ ለረታ፣ ሲኦልን ላሸነፈ፣ የአጋንንትን ስራ ለደመሰሰ፣ ለሕያው ለእግዚአብሔር ልጅ እንዲኖር ፈቃዳችንን ውስጣችንን ስናስረክብ ያኔ ክርስትና መኖር እንደሚቻለን እናውቃለን። እኛ ልንኖረው ስንንገታገት ገዳይ እንጂ የሚያድግ ልጅ አይኖረንም። የተጠጉም ሰዎች ሁሉ ይሞታል። ጡንቸኛ እንሆናለን። ጡንቻ በጡንቻ ነው የምናገለግለው። መድረኮቻችን ስድብ ይሞላሉ። ስንዘልፍ አንፈራም። እንደ እግዚአብሔር ቃልም አንዘልፍም። ብንደብቀው ማንነታችን ስንነካ ይወጣል። ሲነኩን የብዙ አገልጋይ ማንነቱ እስኪነካ ነው የሚደበቀው። ስትነኩት፣ ጥቅሙ ላይ ስትደርሱበት፣ ከእነርሱ የበለጣችሁ እንደ መሰለ መስሏቸው ከታያቸው ነድፈውና ነክሰው ይገሏችኋል። ለምን? የተደበቀው ማንነት ይወጣላ። ውሻና በግ አንድ ላይ ተሰማርተው ባለቤትየው ለሽያጭ ገበያ አወጣቸው። በግ ሲገዛ አይታችሁ ታውቁ እንደሆነ አላውቅም፣ እኔ ገዝቼ ያውቃለሁ። ገበያ ሂጄ በግ ሲገዛ ወገቡ ላይ ነው የሚያዘው። ስጋ ያለውና የሌለው በግ መሆኑ ለማወቅ ወገቡ ተይዞ እንዲጫን ጫን ተደርጎ ይታያል። በግ ከሆነ ድንገት ቢያመው እንኳን ይላል እንጂ ሌላ ነገር አያውቅም። ገዢው በጎቹን እያየ መጣና እዚህ ከበግ መሀል የተደባለቀ በግ የሚመስል የበግ ጸጉር ያለው ውሻ ወገቡን ያዘና ሊፈትሽ፣ ወፍራም ይሁን እንደው ስጋ ያለው ምናምን ብሎ ሊፈትሽ ወገቡን ጫን ጫን ሲያደርግ ዞሮ ውሻነቱ መጣበትና ሰውየውን ነከሰው ይባላል። ወዳጆቼ ስንነካ የሚወጣው ማንነት ካለ በጊዜ ለጌታ ሰጥተን እንግደለው። ከኋላ ሊመጣ የሚወድ ማንም ቢኖር መስቀሉን ራሱን ይካድ መስቀሉንም እለት እለት ተሸክሞ ይከተለኝ። እቺ ማንነት መገደያ መስቀል ናት። ሚስቴ መስቀል ናት፣ አለቃዬ መስቀል፣ አይ ጎረቤቴ፣ ፓስተሬ፣ እህቴ፣ ወንድሜ ቀረብኩ። እሱ መስቀሉ የእኛን ማንነት መግደያ ነው። ወደ አዲስ ማንነት ማሻገሪያ፣ ክርስቶስን ወደ መምሰል ብቃት መውሰጃ፣ አዲስ ኪዳንን ወደ መኖር ብቃት ማድረሻ፣ የተራራውን ስብከት ወደ መለማመድ ወደ መኖር ህይወት ማድረሻ ነው መስቀል። ፈቃድን ለኢየሱስ እርግፍ አድርጎ የመተወያ፣ እሱ ሲናገር መናገር፣ እሱ ዝም ስል ዝም ማለት ብቃት ላይ ማድረሻ መስቀል ነው። ሉቃስ 9:23 ላይ ነው ክፍሉ የሚገኘው። ከኋላዬ ሊመጣ የሚወድ ማንም ይኖር ራሱን ይካድ መስቀሉንም እለት እለት ተሸክሞ ይከተለኝ። ክርስትና የየቀን ህይወት ነው። በየቀኑ ለክርስቶስ መኖር ስንጀምር ክርስቶስ እኛ ውስጥ እንደ ዘላለም ውሃ ምንጭ መፍለቅ ይጀምራል። የሰሙን ሁሉ በህይወት ይኖራሉ። የተጠጋጉን ሁሉ ፍሬ ማፍራት ይጀምራሉ። ፍሬያቸው ለመብል ቅጠላቸውም ለመድኃኒት ይሆናል። ጠኔ በሚፈጅበት በዚህ ማለቂያ ዘመን ላይም መብል ይገኝባቸዋል። የተጠጉን ሰዎች እያልኩ ነው ያለሁት። ሰው በደዌ ያለቀበት ዘመን በዚህ ክፉ እላቂ ዘመን ላይ የተጠጉን ሰዎች ለመድኃኒት ይፈለጋሉ ነው እያልኩ ያለሁት። የተጠጋጉን ሰዎች ሀሜት አይማሩም። የተጠጋጉን ሰዎች ውሸት አይማሩም። የተጠጋጉን ሰዎች ጭካኔ አይማሩም። የተጠጋጉን ሰዎች ገዳይ አይሆኑም። የተጠጋጉን ሰዎች ፎርጅድ አይሆኑም። ክርስቶስን ወደ መምሰል ያድጋሉ እንጂ። መቼ? ከእኛ ውስጥ ክርስቶስ መፍለቅ ሲጀምር፣ እኛ ውስጥ ክርስቶስ መገኘት መገለጥ ሲጀምር፣ እኛ ይቅር ማለት ስንጀምር፣ እኛ እየባረክን መጸለይ ስንጀምር፣ ክርስቶስ በእኛ ውስጥ እንደ ህይወት ውሃ ምንጭ መፍለቅ ሲጀምር፣ እኛ እውነተኛ ቤተ መቅደስ ስንሆን፣ ወገኖች እንዴት ነን? ቤተ መቅደስነት እኛ ውስጥ ምን ይመስላል? ራሳችንን እንፈትሽ። ስጋችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋል። ስለዚህ በስጋችሁ እግዚአብሔርን አክብሩት። የሰማይ አምላክ እግዚአብሔር ይርዳን። እግዚአብሔር ይርዳን። ጌታ ይረዳል። እግዚአብሔር አምላካችን ስም ለዘላለም የተባረከ ይሁን። የሚቀጥለውን ትምህርት በሚቀጥለው ሳምንት እንቀጥላለን። ጌታ ስሙ ለዘላለም ይባረክ። እንጸልይና እኔ እዚህ ጋር አበቃለሁ። ጸልዬ በሰማይና በምድር ሁሉ መካከል በቅዱስ ጌትነት የምትታወቅ በቸርነትና በምህረት የምትታወቅ ደጉ አምላካችን እግዚአብሔር ሆይ ልጅህን ኢየሱስ ክርስቶስን ስለኛ በመላክ ይህንን ታላቅ መድኃኒት ያደረክ ጌታ እግዚአብሔር አምላካችን ስምህ ለዘላለም የተባረከ ይሁን። ጌታችንና መድኃኒታችን ኢየሱስ ክርስቶስ በእኛ ውስጥ ለማደር ስለ ፈቀድክ፣ በእኛ ውስጥ የህይወት ውሃ ምንጭ ሆነ ለመፍለቅ ስለ ወደድክ፣ ወደ አንተ እንድንጠጋጋ አይኖቻችንን ስላበራ፣ በጸጋ ጉልበት በእኛ ውስጥ ለመገለጥ ስለ ፈቀድክ፣ ለዘላለም እንገዛልሃለን። ለዘላለም ግዛት አገዛዝህ ስለ ተመቸን፣ አገዛዝህ ስለ ተስማማን፣ ለዘላለም ግዛን። አንተ ብቻ ግዛን። ዘመናችን ለአንተ ብቻ በመኖር ይጠቅለል። እግዚአብሔር ሆይ ለአንተ መኖር ስንጀምር ለወገኖቻችን መሆን አያቅተንም። ለአንተ መኖር ስንጀምር ገዳይ አንሆንም። ለአንተ መኖር ስንጀምር የአንተ መንግስት ነገር እንጂ የራሳችን መንግስት ነገር አይቆረቁረንም። ለአንተ መኖር ስንጀምር ጡንቸኞች አንሆንም መንፈሳውያን እንጂ። በኢየሱስ ክርስቶስ ስም ለአንተ የሚያኖር መንፈስ ዛሬ እኔንና ወገኖቼን ያግኘን።
በጌታ በኢየሱስ ክርስቶስ ስም ላንተ የሚያኖር መንፈስ፣ ሕያው የሆነ መንፈስ፣ አምላክ የሆነ መንፈስ፣ የሚረዳ ጸጋ የሚያበቃ ያ መንፈስ በኢየሱስ ስም በእኔና በወገኖቼ ላይ አሁን የተለቀቀ ይሁን። ሕያው የሚያደርግ ሕያው የሆነ መንፈስ፣ ኢየሱስን በሕይወታችን ከፍ ከፍ የሚያደርግ መንፈስ፣ ጌታ መንፈስ ቅዱስ በሕያውነት በሕይወታችን ውስጥ ፍሰስ። አብሮትህ ለዘላለም ከእኛ ጋር ይሁን። እንዳንበድልህ ቃልህን በውስጣችን ሰውር። ከክፉ ጠላቶቻችን አድነን። እግዚአብሔር አምላካችን ሆይ ውድቀታችንን ከሚሹ ባላጋራዎች አድነን። ድካማችንን ከሚመኙ ጥፋታችንን ከሚያልሙ ከርኩሳን መናፍስት ታደገን፣ ሸፍነን። እግዚአብሔር ሆይ ከበደልና ከኃጢአት አድነን። በልጅህ በኢየሱስ ክርስቶስ ደም አጥበህ እንደ በረዶና እንደ አመዳ ያንጻን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ እንደ ተጻፈ በኢየሱስ ክርስቶስ ስም ቅድስና ለእግዚአብሔር መንጻት ካንተ ዘንድ ይሁንልን። ክብርና ምስጋና ለአንተ ለአምላካችን ይሁን። በነበረን ጊዜ ስላስተማርከን፣ በመካከላችን ስለተገኘህ፣ ስለረዳህን፣ እኔንም አድማጮቼንም ስለባረክ ስላገለገልከን ጌታ መንፈስ ቅዱስ ስምህ ለዘላለም የተባረከ ይሁን። በዚህ ማለቂያ ዘመን በትውልዳችን መካከል ሀሳብህን አገልግለን እንድናንቀላፋ እርዳን። ሀሳብህን አገልግለን እንድናልፍ በልብ ውስጥ ያለውን ያንተን ማንዴት ሰርተን እንድናልፍ የሰራዊት ቅዱስ እግዚአብሔር ጸጋህ ከሰማይ ተለቆ እኔንና የሚሰሙኝን ወገኖቼን ሁሉ ያግኘን። ክብር ለአንተ ይሁን፣ ተመስገን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ያውና ቅዱስ አሜን። ጌታ ለዘላለም ይባርካችሁ። በሰላም እደሩ። ማይክ እለቃለሁ።